ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐሙስ መስከረም 10 2016 ዓ.ም ዝግጅታችን ጀመረ። በጋምቤላ ክልል ከረሃብ የተነሳና ምግብ ፍለጋ ከካምፕ ወጥተው ጥቃት የተፈጸመባቸው በድምሩ ቢያንስ 30 ስደተኞች ለህልፈተ ሕይወት እንደተዳረጉ ተሰምተዋል።
እኛ ራሱ በሄድንባቸው ካምፖች በሶስቱ ካምፖች ወደ 26 ሰዎች እንደሞቱ ነው የተረዳ ነው።
አንደኛ ስደተኞች በረሃብ ወደ መሞት ሄዱ። በየቦታው የስደተኛ ሞት አጋጥሟል። በጣም የታመሙ ስደተኞች አሉ። ህፃናት ወደ መቀንጨር ሄዱ።
አስቀድመን የሰማናቸው የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ኮሚሽነር ራኬብ መሰለን ሲሆን በመቀጠል የተሰሙት ደግሞ የስደተኞችና ተመላሾች አገልግሎት የህዝብ ግንኙነት ኃላፊ በአካል ንጉሴ ናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። እነዚህና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን ይዘናል። ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ አብራን ትቆያለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችሁ። እንግዲህ ወልደ ይቀጥላል።
በድጋሚ እንደምናመሻችሁ። ታሪካዊቷ የላሊበላ ከተማ ትናንት ረቡዕ የከባድ መሳሪያ ተኩስ ይሰማባት እንደነበር ነዋሪዎች መናገራቸው፣ በሊቢያ የተከሰተው ጎርፍ ከ43,000 በላይ ዜጎችን ማፈናቀሉ፣ ሄይቲና ኬንያ ዲፕሎማሲያዊ ግንኙነት መጀመራቸው፣ እንዲሁም ዜሌንስኪ በዋሽንግተን ከምክር ቤት አባላት ጋር መምከራቸው የሚሉት ለምሽቱ ከያዝነው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ታሪካዊቷ የላሊበላ ከተማ ትናንት ረቡዕ የከባድ መሳሪያ ተኩስ ሲሰማባት እንደነበር ነዋሪዎች ነግረውኛል ሲል የኤኤፍፒ ዜና ወኪል ዘግቧል። የፌዴራል ኃይሎች የፋኖ ታጣቂዎች ይገኙበታል ተብሎ ወደሚታሰብ አካባቢ መተኮሳቸውን ዘገባው አመልክቷል። በዩኔስኮ ቅርስነት የተመዘገቡ ቤተ ክርስቲያኖች የሚገኙባት ላሊበላ በፋኖ እና በፌዴራል ኃይሎች መካከል ውጊያ ሲካሄድባት ቆይቷል። ከረቡዕ ምሽት ጀምሮ የፌዴራል ኃይሎች ከከተማው መሃል ፋኖዎች ይገኙበታል ተብሎ ወደሚገመተው የከተማው ዳርቻ ከባድ መሳሪያ ሲተኩሱ ነበር ሲል ሙሉ ስሙን መስጠት ያልፈለገና አያሌው ተብሎ እንደሚጠራ የገለጸ ነዋሪ ለኤኤፍፒ ተናግሯል። ለጊዜው ቤቴ ነኝ፣ የፌዴራል ጦር በየቤቱ በመዞር ወጣቶች የፋኖ ደጋፊ የሆኑ እንደው በመጠየቅ ላይ ነው ሲል አክሏል አያሌው። አንለይ የተባለ የባጃጅ ሹፌር ደግሞ የተኩሱ ድምፅ ከባድ እንደነበርና ምሽቱን ሙሉ መቀጠሉን እንዲሁም ወታደሮች ውጭ ያገኟቸውን ወጣቶች በሙሉ ይይዙ እንደነበር ተናግረዋል ሲል ኤኤፍፒ ዘግቧል። በሊቢያ ተከስቶ የነበረውና በሺ የሚቆጠሩ ሰዎችን ሕይወት የቀጠፈው ጎርፍ ከ43,000 በላይ ዜጎች ማፈናቀሉን የተባበሩት መንግስታት የፍልሰት ድርጅት አይኦኤም አስታወቀ። ከ10 ቀናት በፊት ዳንኤል የተሰኘ ዝናብ የቀላቀለ አውሎ ንፋስ የሁለት ያረጁ ግድቦችን ሲያፈርስ የደረሰው የጎርፍ አደጋ መንደሮችን አጥቦ ሲወስድ በሺ የሚቆጠሩ ሰዎችን ገድሏል። እስካሁን ከ3,300 በላይ ሰዎች እንደሞቱ ይገመታል። ዓለም አቀፍ የእርዳታ ድርጅቶች የሟቾችን ቁጥር ከ10,000 በላይ ያደርሱታል። የመጠጥ ውሃ አለመኖር በርካቶች እንዲፈናቀሉ ማድረጉን አይኦኤም አስታውቋል። የምግብ የመጠጥ ውሃና የሥነ አእምሮ ምክር እርዳታ በአስቸኳይ እንደሚያስፈልግም ድርጅቱ አስታውቋል። በጦርነት በተደቆሰችው ሊቢያ በምዕራብ በተመድ የሚደገፈው ጊዜያዊ መንግሥትና በአደጋ በተመታችው ምስራቅ ደግሞ በካሊፋ አፍጣር የሚመራው ኃይል ተከፍላለች። ሄይቲና ኬንያ ትናንት ረቡዕ ጀምሮ ዲፕሎማሲያዊ ግንኙነት መጀመራቸውን አስታውቀዋል። ሁለቱ ሀገራት ይህን ያስታወቁት ኬንያ በተመድ የሚደገፍ የጸጥታ ኃይል በሄይቲ ከወሮበሎች ጋር በመፋለም ላይ ያለውን የፖሊስ ኃይል ለማገዝ ወታደሮቿን ልታሰማራ ትችላለች ተብሎ በሚጠበቅበት ወቅት ነው። በአሜሪካ የውጭ ጉዳይ ሚኒስቴር የምዕራብ ንፍቀ ክበብ ረዳት ጸሐፊ ብራያን ኒኮልስ ለቪኦኤ እንደተናገሩት የተመድ የጸጥታው ምክር ቤት ከሀገራት የተውጣጣ ኃይል ወደ ሄይቲ መላክን በተመለከተ በሳምንት ውስጥ ድምፅ እንደሚሰጥ ይጠበቃል። የሄይቲ መንግስት ካለፈው ጥቅምት ጀምሮ ዓለም አቀፍ እገዛ እንዲደረግለት ሲጠይቅ ቆየ ቢሆንም ኬንያ ባለፈው ሐምሌ ዓለም አቀፍ የጸጥታ ኃይልን ለመምራት ፈቃደኝነቷን እስከምትገልጽ ድረስ ሰሚ አላገኝም ነበር። የሄይቲ የፖሊስ ኃይል ባለው ውስን አቅርቦት በአገሪቱ በርካታ ቦታዎችን የተቆጣጠሩትን ወሮበሎች ሲፋለም ቆይቷል። የኬንያው ፕሬዚደንት ዊሊያም ሩቶ እና የሄይቲው ጠቅላይ ሚኒስትር አሪየል ሄንሪ የዲፕሎማሲያዊ ግንኙነት መጀመራቸውን በማስመልከት በኒውዮርክ የኬንያ ቆንጽላ ጽህፈት ቤት ትናንት ሰነድ ፈርመዋል። የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚደንት ፌሊክስ ቼሴዴኪ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሀገራቸው የሚወጣበትን ሁኔታ እንዲያፋጥን መንግስታቸውን ጠይቀዋል። ለተመድ ጠቅላላ ጉባኤ ትናንት ንግግር ያደረጉት ፕሬዚደንት ቼሴዴኪ ሀገራቸው ሰላም አስከባሪ ኃይሉ በያዝነው የፈረንጆች ዓመት መጨረሻ ላይ መውጣት እንዲጀምር ትሻለች ብለዋል። በሕገ መንግሥቱ በተጣለብኝ ኃላፊነት መሠረት የአገሪቱን ሉዓላዊ አንድነትና ነጻነት እንዲሁም የሕዝቡን ደህንነት ማረጋገጥ ስላለብኝ መንግሥት ከተመድ ባለሥልጣናት ጋር በመነጋገር ሞኑስኮ ከኮንጎ ዲሞክራሲ ሪፐብሊክ የሚወጣበትን መንገድ እንዲያፋጥን ትዕዛዝ አስተላልፌያለሁ ብለዋል ቼሴዴኪ። ሞኑስኮ በመባል የሚታወቀው የሰላም አስከባሪ ኃይል በምስራቅ ኮንጎ የሚታየውን ግጭት ለማርገብ በእንደ አውሮፓውያን አቆጣጠር 2010 ነበር ቀድሞ ከነበረው የተመድ ልዑክ ሥራውን ተረክቦ ላለፉት 13 ዓመታት በሀገሪቱ የቆየው። በቅርብ ዓመታት ውስጥ ግን ሲቪሎችን ከጥቃት አልታደገም በሚል ቅሬታ ሲቀርብበት ቆይቷል። ባለፈው ወር በተደረገ ጸረ ተመድ ሰልፍ 40 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ተጎድተዋል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር ለምታካሄደው ጦርነት ከአሜሪካ ድጋፍ ለማግኘት ዛሬ በካፒቶል ተገኝተዋል። በምክር ቤቱ የዲሞክራቶች መሪ ሐኪም ጄፍሪስ አቀባበል የተደረገላቸው ዜሌንስኪ ከሁለቱም ፓርቲ መሪዎች ጋር ውይይት አድርገዋል። አንዳንድ የሪፐብሊካን አባላት ለዩክሬን በመፍሰስ ላይ ያለው የአሜሪካ ዶላር ላይ ጥያቄ በማንሳት ላይ ሲሆኑ፣ ፓርቲው ለጦርነት የሚውል ተጨማሪ እርዳታን በተመለከተ ያለው ድጋፍ መቀዛቀዙ በመነገር ላይ ነው። ዜሌንስኪ በተጨማሪም ከፕሬዚደንት ባይደን ጋር በዋይት ሀውስ እንዲሁም ከወታደራዊ መሪዎች ጋር ደግሞ በፔንታጎን እንደሚገናኙ ይጠበቃል። ከሩሲያ ወረራ ወዲህ ዜሌንስኪ አሜሪካንን ሲጎበኙ ለሁለተኛ ጊዜ ሲሆን፣ ፕሬዚደንት ባይደን ለምክር ቤቱ የጠየቁት የ24 ቢሊዮን ዶላር እርዳታ እስካሁን ውሳኔ አላገኘም። በአዮዋ ግዛት በሺ የሚቆጠሩ ደጋፊዎችን ለማግኘት ተስፋ የሚያደርጉት የቀድሞ ፕሬዚደንት ዶናልድ ትራምፕ በጊዜ ምርጫ በምታካሄደው ግዛት ዛሬ ረቡዕ ተገኝተዋል። ወደ ዋይት ሀውስ ለመመለስ ተስፋ የሚያደርጉት ትራምፕ በአዮዋ ትልቅ ፍልሚያ ይጠብቃቸዋል ተብሏል። ባለፈው የምርጫ ወቅት የአዮዋ መራጮች ስብስብ ወይም ካከስ የቴክሳሱን ሴናተር ቴድ ክሩዝ በአንደኝነት ፓርቲውን እንዲወክሉ ሲመርጥ፣ ትራምፕ በሁለተኛ ደረጃ አግኝተው ነበር። እስከ መጪው ጥቅምት ድረስ ትራምፕ በአዮዋ አምስት ዘመቻዎችን ለማድረግ አቅደዋል። የቅድመ ምርጫ ፉክክር ሞቅ በሚልባት አዮዋ ጠንካራ ደጋፊዎችና በጎ ፈቃደኞች የሚገኙባት ሲሆን ፕሬዚደንቱ የእጩዎች ትኩረት ያደርጉባታል። በሚቀጥለው ምርጫ ካለፈው በተሻለ ዘመቻ ለማካሄድ የትራምፕ ቡድን ዝግጅት ማድረጉን አስታውቋል። በመጨረሻም የፎክስ ኒውስ እናት ኩባንያ ፎክስ ኮርፕ እንዲሁም ሌሎች መገናኛ ብዙሃንን በባለቤትነት የያዘው ኒውስ ኮርፕ ኩባንያ ባለቤትና መሪ የነበሩት የ92 ዓመቱ ሩፐርት መርዳክ ከኃላፊነታቸው መነሳታቸው ታውቋል። ፎክስ ኒውስ ዛሬ እንዳስታወቀው ሩፐርት መርዳክ የሁለቱም ኩባንያዎች የክብር ሊቀመንበር ሆነው ይቀጥላሉ ብሏል። ልጃቸው ላክለን መርዳክ የኒውስ ኮርፕ ሊቀመንበርና የፎክስ ኮርፕ ዋና ሥራ አስፈጻሚ ሆነው እንደ ተሾሙ ፎክስ ኒውስ ጨምሮ አስታውቋል። በአሜሪካ የአየር ሞገዱን ተቆጣጥረውት የነበሩት ሦስት ታላላቅ የቴሌቪዥን ጣቢያዎች ኤቢሲ፣ ሲቢኤስ እና ኤንቢሲን ለመገዳደር ፎክስ ኒውስን በእንደ አውሮፓውያን አቆጣጠር 1996 የመሠረቱት ሩፐርት መርዳክ በተጨማሪም ዎል ስትሪት ጀርናል እና ኒውዮርክ ፖስትን በባለቤትነት ይዘዋል። ሩፐርት መርዳክ ለሠራተኞቻቸው በጻፉት ደብዳቤ ከፎክስ ኒውስ ጋር በቅርብ መሥራታቸውን እንደሚቀጥሉ አስታውቀዋል። የሪፖርት መርዳክ ከኃላፊነት መነሳት ዜና የመጣው የግል ታሪካቸው ጸሐፊ የሆኑት ማይክል ዎልፍ የፎክስ ኒውስ መጨረሻ በሚል ሩፐርት መርዳክ ከኃላፊነት ሲነሱ ፎክስ ኒውስ የሚገጥመውን እጣ ፈንታ በተመለከተ መጽሐፍ በሚያሳትሙበት ሳምንት ነው ተብሏል። አድማጮቻችንና ተመልካቾቻችን፣ የዜናው ክፍለ ጊዜ በዚህ ተፈጽሟል። ለቀሪ ክፍለ ጊዜ ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መስከረም 10 2016 ዓ.ም ዝግጅታችንን ነው እየተከታተላችሁ የምትገኙት አድማጮቻችን እንዲሁም ተመልካቾቻችን። በምስልና ድምጽ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ አብሮኛ ያመሻሉ። የዌብና ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከመደበኛው ሞገድ በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voa amharic ላይ በቀጥታ እየተላለፉ ይገኛሉ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንሻገር። በጋምቤላ ክልል ከረሃብ የተነሳና ምግብ ፍለጋ ከካምፕ ወጥተው ጥቃት እየተፈጸመባቸው በድምሩ ቢያንስ 30 ስደተኞች ለህልፈተ ህይወት እንደተዳረጉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በክልሉ 400 ሺህ የሚደርሱ ስደተኞች የሚገኙ ሲሆን እነርሱን ጨምሮ በልዩ የአገሪቱ አካባቢዎች ለከፋ ረሃብና ለተመጣጠነ ምግብ እጦት እንደተጋለጡ ኮሚሽኑ ገልጿል። የእርዳታ ጦቱ ምክንያት ዓለም አቀፍ ለጋሾች አቅርቦታቸውን ማቋረጣቸው እንደሆነ የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ አስቸኳይ መፍትሄ እንደሚያስፈልግ አመላክተዋል። በአማራ ክልል ደግሞ ዳግም የተቀሰቀሰውን በአጎራባች ሀገራትም ያለው ግጭት የተረጂዎቹን ቁጥር እንዲያሻቅብ እንዳደረገው ምክትል ዋና ኮሚሽነሯ ተናግረዋል። የስደተኞችና ተመላሾች አገልግሎት የህዝብ ግንኙነት ኃላፊ በአካል ንጉሴም የምግብ አቅርቦቱ መቆሙ ስደተኞችን ለረሃብ አደጋ ከማጋለጥ አልፎ የጸጥታ ስጋትም እንደፈጠረ ገልጸዋል። የዓለም ምግብ ፕሮግራም WFP እና የአሜሪካ ዓለም አቀፍ የልማት ተቋም USAID የእርዳታ አቅርቦቶቹ እየተሰረቁ ነው በሚል ከሰኔ ወር ጀምሮ ለኢትዮጵያ የሚያደርጉትን የምግብ ድጋፍ ማቋረጣቸው ይታወሳል። ኬኔዲ አባተር ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት መስከረም 9 ቀን 2016 ዓ.ም ባወጣው መግለጫ በተለያዩ የአገሪቱ አካባቢዎች የስደተኞችና ተፈናቃዮች ሰብአዊ ሁኔታ እያሽቆለቆለ መምጣቱ በእጅጉ ያሳስበኛል ብሏል። በተለይም በስደተኞች ካምፖች የከፋ ሰብአዊ ሁኔታና የምግብ አቅርቦት እጥረት መኖሩን አመልክቷል። ኮሚሽኑ ወደ 400 ሺህ የሚጠጉ ስደተኞች መኖሪያ በሆነው በጋምቤላ ክልል ከሚገኙ የስደተኞች መጠለያ ጣቢያዎች ውስጥ ንጉኒየል፣ ቲርኪዲና ኩሌ በተባሉ ሶስት ጣቢያዎች ያለውን የሰብአዊ እርዳታ አቅርቦት በተመለከተ ከነሐሴ 15 እስከ 17 2015 ዓ.ም ክትትል ማድረጉን አስታውቋል። በእነዚህ ጣቢያዎች ቢያንስ ላለፉት 4 ወራት ምንም አይነት የምግብ እርዳታ እንዳልደረሰም አመልክቷል። ይህን ተከትሎ በጋምቤላ በረሃብና ምግብ ፍለጋ ሲወጡ በተፈጸመባቸው ጥቃት ቢያንስ 30 ስደተኞች መሞታቸውን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ተናግረዋል። የዓለም ምግብ ፕሮግራም WFP እና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የምግብ እርዳታ ማቋረጣቸው የችግሩ መንስኤ መሆኑንም አብራርተዋል።
ያው ከጊዜ ወደ ጊዜ የምግብ እርዳታው እየቀነሰ እንደመጣ በተለይ ከዩክሬን ጦርነት ጀምሮ እየመጣ እንደሆነ እናውቃለን። ነገር ግን ደግሞ ከቅርብ ጊዜ ወዲህ በተለይ በUSAID እና WFP በሚባሉት ተቋማት ትልልቆቹ የምግብ ድጋፍ የሚያቀርቡ ተቋማት በነበረው ችግር የምግብ ድጋፉን ስለቆመ እሱ ደግሞ ትልቅ በስደተኞችም ላይ የሚሰጠውን የምግብ ድጋፍ እንዲሁም ተፈናቃዮችም የሚሰጠውን የምግብ ድጋፍ በጣም ቀንሶታል። አንዳንድ ቦታ ምንም ነው አይሰጠው። አሁን ለምሳሌ ጎበኘናቸው ካምፖች ውስጥ ግማሾቹ በፈረንጅ ከሜ ጀምሮ ደርሷቸው አያውቅም፣ ግማሾቹ ከጁን ጀምሮ ደርሷቸው አያውቅም። ሰው ካምፓቸውን እየለቀቁ ምግብ ፍለጋ ደግሞ ሲወጡ ለሌላ ችግር፣ በተለይ ደግሞ ጋምቤላ አካባቢ የስደተኛና የተቀባይ ማህበረሰብ ጋር በፊትም የቆየ አለመግባባቶች ስላሉ እሱን እንደገና እያገረሸው ለከፋ ችግር እሱ እየዳረገ እንደሆነ ነው ያየ ነው። እኛ ራሱ በሄድንባቸው ካምፖች በሶስቱ ካምፖች ወደ 26 ሰዎች እንደሞቱ ነው የተረዳ ነው። ያልጎበኘናቸው ካምፖች ውስጥ ደግሞ በአጠቃላይ ከአራሬስ በደረሰ መረጃ ወደ 34 ነው። አቨሬጅ እንኳን ብንወስድ ከ30 በላይ የሆኑ ሰዎች ሞተዋል በዚህ ሁኔታ።
ኢትዮጵያ 1 ሚሊዮን የሚጠጉ የተለያዩ ሀገራት ስደተኞችን እንደምታስተናግድ ያስታወሱት የስደተኞችና ተመላሾች አገልግሎት የኮሚኒኬሽንና ውጭ ግንኙነት ዳይሬክተር አቶ ባካል ንጉሴ በበኩላቸው ስደተኞች ባሉባቸው የተለያዩ መጠለያ ጣቢያዎች ከረሃብና ተያያዥ ጉዳዮች ጋር የሚሞቱ ሰዎች ቁጥር እየጨመረ መሆኑን ገልጸዋል። ይሁንና የማጣራት ስራ ተከናውኖ እስከሚያልቅ የሟቾችን ቁጥር መጥቀስ እንደማይችሉ የገለጹት አቶ ባካል በዓለም አቀፍ ሕጎችና ሌሎች ስምምነቶች መሰረት ለስደተኞቹ ምግብን ጨምሮ ሌሎች ድጋፎችን ማቅረብ ያለም አቀፉ ማህበረሰብ ኃላፊነት እንደሆነ ተቆመዋል። ካለፉት 4 ወራት ወዲህ ድጋፉ መቆሙ እያስከተለ ነው ያሉትን ችግርም አብራርተዋል።
ከምግብ አቅርቦት ጋር በተያያዘ በዋናነት ምግብ ይቀርብ የነበረው በWFP በኩል ነው። ለስደተኞች ወርሃዊ ሬሽን የሚቀርበው ባለም አቀፉ ማህበረሰብ ነው በWFP በኩል። ይሄ ድጋፍ ከጊዜ ጊዜ እየቀነሰ የመምጣት አዝማሚያ አሳይቷል። አሁን ባለፉት 4 ወራት ሙሉ በሙሉ ለስደተኛ ይቀርብ የነበረው ድጋፍ ቆመ። ይሄ ሲሆን አንደኛ ስደተኞች ሙሉ በሙሉ የሚበሉት የሚጠጡት የላቸውም ማለት ነው። የተለየ የገቢ ምንጭ የላቸውም፣ የተለየ ራሳቸውን የሚያስተዳድሩበት ሁኔታ የለም። ካሉበት ማህበረሰብ ሪሶርስ ወደ መጋራት ይሄዳሉ። በፊትም ያለውን ውስን ሪሶርስ ያጋራ የሚኖር ሀገር ነው ያ ሀገር። አሁን ሁለት አይነት ነገር ይዞ መጣ። አንደኛ ስደተኞች በረሃብ ወደ መሞት ሄዱ። በየቦታው የስደተኛ ሞት አጋጥሟል። በጣም የታመሙ ስደተኞች አሉ። ህፃናት ወደ መቀንጨር ሄዱ። ሁለተኛ ደግሞ ራሱን የቻለ የጸጥታ ኢምፕሊኬሽን አለው። ምክንያቱም ሰው በረሃብ አይሞትም፣ በአካባቢ የሚገኘውን ሪሶርስ ወደ መጠቀም ይሄዳል። ከዛም አልፎ ወደ መቀማማትም የሚወስድ ችግር ይዞ የመምጣት አዝማሚያ አለው። እንግዲህ ያለነው በእንዲህ አይነት ሁኔታ ነው።
የዓለም ምግብ ፕሮግራምና USAID በትግራይ ክልል ከመጋቢት በመላው ኢትዮጵያ ደግሞ ከሰኔ ወር ጀምሮ የምግብ እርዳታ አቅርቦት ማቋረጣቸው አይዘነጋም። የረድኤት ድርጅቶቹ እርምጃውን የወሰዱት ለተረጂዎች የሚላከው እርዳታ በሰፊው ላልተገባ ዓላማ በመዋሉ፣ በከፍተኛ መጠን ዝርፊያ እየተፈጸመበት እንዲሁም ለሽያጭ እየቀረበ ነው በማለት ነው። እርዳታው ለተረጂዎች በአግባቡ መድረሱን ሲያረጋግጡ አቅርቦቱን በድጋሚ እንደሚጀምሩም ገልጸዋል። ተጠያቂነትን ለማረጋገጥ ከኢትዮጵያ መንግስት ጋር በትብብር እንደሚሰሩና ተደጋጋሚ ውይይቶች እየተደረጉ መሆኑን ሁለቱም አካላት መግለጻቸውም ይታወቃል። ይሁን እንጂ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ችግሩ አሳሳቢ በመሆኑ አፋጣኝ መፍትሄ እንደሚያስፈልገው ተናግረዋል።
ውይይት ላይ ኔጎሽየሽን ላይ ድርድር ላይ እንደሆኑ እናቃለን ከኢትዮጵያ መንግስት ጋር። ግን ያ ድርድር ደግሞ ተቋፍቶ መፍትሄ ማግኘት አለበት። መፍትሄ ማገኛለት ከሆነ ደግሞ ድርድሩ ጊዜ የሚፈጅ ከሆነ ሌላ አማራጭ መወሰድ አለበት። ምክንያቱም ሰዎች እየሞቱ ነው። በተለይ ህጻናት ደግሞ እንዲሁም አካል ጉዳተኞች ህመም ያለባቸው፣ ተጓዳጅ ህመም ያለባቸው ደግሞ ለበለጠ ችግር ተጋላጭ ስለሆኑ ይህ ሁኔታ ቶሎ መፍትሄ እንዲያገኝ ነው ምክረ ሀሳብ ያቀረብ ነው። በጣም አሳሳቢ ሁኔታ ላይ እየደረሰ ስለሆነ ነው።
የስደተኞችና ተመላሾች አገልግሎት የኮሚኒኬሽንና ውጭ ግንኙነት ዳይሬክተር አቶ ባካል ንጉሴ ደግሞ አሳሳቢነቱን ሲገልጹ
እስካሁን ድረስ ላለው 4 ወር አንደኛ ከአካባቢውም ያለችውን ሪሶርስ ስለሚጋሩ፣ ሁለተኛ የቀደመችውንም ቆጥረው ስለሚጠቀሙ ሰርቫይቭ ያደርጋሉ። ካሁን በኋላ ግን አንድ ቀን ባደሩ ቁጥር ሁኔታው የመባባስ እድሉ ሰፊ ነው። ጉዳቱ ደርሷል፣ ረሃቡ ተከስቷል። ስደተኞቹ በረሃቡ ምክንያት የአካል ጉዳት አለባቸው፣ የጤና ጉዳት አለባቸው። ከዚህ በኋላ እያንዳንዷ ቀን ይዘው የምትመጣው የምታስከፍለው ዋጋ ከፍተኛ ነው የሚሆነው። የሴኩሪቲ ኢምፕሊኬሽኑም በዛው ልክ ከፍተኛ ነው እና ለዚህ እኛ የምንለው በአስቸኳይ የምግብ አቅርቦቱ መጀመር አለበት ነው። በእኛ በኩል ያለው አቋም ይሄ ነው።
ከዓለም አቀፍ ስደተኞች በተጨማሪ የሀገር ውስጥ ተፈናቃዮችም ለከፋ የምግብ እጥረት መጋለጣቸውን የጠቆሙት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ በአማራ ክልል ያለው ግጭት እንዲሁም ግጭት ካለባቸው አጎራባች ሀገራት ስደተኞች በየጊዜው እየፈለሱ መሆናቸው የተረጂዎችን ቁጥር እየጨመረ እንደሆነም ጠቁመዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ነሐሴ 10 2015 ዓ.ም በስልክ ባደረጉት ውይይት የተቋረጠውን እርዳታ በአስቸኳይ ለማስጀመር በጋራ እንደሚሰሩ ተነጋግረው የነበረ ቢሆንም እርዳታው ግን እስካሁን እንደተቋረጠ ቀጥሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈላችሁ የሚገኘውን የሐሙስ ምሽት ስርጭታችንን ነው። ቀደም ብሎ ኬኔዲ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል ዳግም እየተስፋፋ ያለው የትጥቅ ግጭትና አለመረጋጋት በንግድና ምጣኔ ሀብቱ ላይ ኪሳራ እያስከተለ እንደሆነ ነጋዴዎች ለአሜሪካ ድምፅ ገልጸዋል። የአሜሪካ ድምፅ ያነጋግራቸው በባህር ዳር ከተማ በተለያዩ ዘርፎች ላይ የተሰማሩ ነጋዴዎች በግጭቶቹ የመንገዶች መዘጋጋትና በታጣቂዎች ይጠየቃሉ ያሏቸው ተጨማሪ ክፍያዎች የንግድ እንቅስቃሴዎችን እያስተጓጎሉና እያዳከሙ እንደሆነ ተናግረዋል። አስቴር ምስጋናው ዝርዝሩን ትነግረናለች።
በባህር ዳር ከተማ በተለያዩ የንግድ ስራ ዘርፎች የተሰማሩና ቪኦኤ ያነጋገራቸው ነጋዴዎች የግጭት መባባስን ተከትሎ ያስቸኳይ ጊዜያዎች በታወጀበት በአማራ ክልል የንግድ እንቅስቃሴው መታወኩን ነጋዴዎቹ ይናገራሉ። በሽንኩርት ድንችና ሌሎች አትክልትና ፍራፍሬ ንግድ የተሰማራው ደሳለኝ ብሩ አለመረጋጋቱ የንግድ ፍሰቱን እንዳዳከመው ይገልጻል።
ገበያው አሁን ላይ ትንሽ ያስጠላል። ምክንያቱም ቃንስናዝ ባለው ገበያ እንሸጥ እንግዲህ ላይ ይቆማል ይበላሻል ምናምን አዘያ ሲቆን ደግሞ ነጋዴው ደህና ከሲመጣ ደግሞ ጨምሮ ይሸጣል። ያ ሲጨምር ደግሞ እኛ ቸርቻሪ ስለሆን ከአከፋፋዮቹ ለክነሱ እንደጨመሩ እንቀበልና እኛ ጨምረን እንሸጣለን። ጨምረን እንሸጥ ተጠቃሚው ደግሞ በጣም እየተጎዳ ነው ያለው። 10 ኪሎ የሚገዛ የነበረው አሁን 2 ኪሎ ምናምን ነው ገዝቶ የሚሄደው ዋጋው ስለጨመረበት ማለት ነው። ግን ሰው ደግሞ እኛ የጨመረን ይመስል እዛ ላይ መጥቶ ያማራ ምናምን ያስጥ ያስሮን ኢኮኖሚው ትንሽ ከበድ ይላል። ሰው ምንድነው የሚል እናንተ በቃ እንደዚህ ያረጋችሁ ይዘረፋችሁን ምናምን ቀጣይ ከእናንተ ጋር ነው ትግላችን ምናምን የሚለን ያለው ያዙ።
ሌላው ስማቸው ቢገለጽ ችግር ሊደርስባቸው እንደሚችል ስጋት እንዳለባቸው የተናገሩ የጽፈት መሳሪያዎች በማስመጣት ስራ የተሰማሩ አንድ ግለሰብ መንገድ በመዘጋቱ ከአዲስ አበባ አቃጭ ነው ባህር ዳር ለማስገባት መቸገራቸውን ይናገራሉ።
ጅምላ ከፋፋይ ነኝ፣ ባህር ዳር ከተማ ነዋሪ ነኝ እና ለቢሮ እቃዎች ነው የምናቀርበው። በጣም በሚገርመው ነገር የሚመጣው እቃ ዳብል 1000 ብር የነበረው 2000 ብር፣ 5000 ብር የነበረው 10000 ብር። ያም ሆኖ ደግሞ ከ10 እስከ 15 ቀን ነው እቃው ዘግይቶ የሚገባው። በዛ ላይ ሹፌሮች ታገትን ያሉ በጣም ችግር አለ። ሹፌሮች ገጠመን የሚሉት ምንድነው በቃ ነጻውጭም ይሁን ራሱ መንግስትም ይሁን መኪናዎች ከርቀት ጎማ ይመታል ያስቆምና ከፈለገ አምጣ ይሄን ያህል ገንዘብ ይላል። በዚህ ምክንያት እነሱም ተሳቀው ነው እየሰሩ ያሉት። በዛ ላይ እቃው በዳብል ከህብረተሰቡ ላይ እየተጫነ ነው ያለው ዋጋው ምንድነው። ከዛ የሚያሳልፏቸው በየቦታው ኬለው አባይ በረሃ ላይ በጣም ከፍለው ነው የሚመጡት። ልክ በቃ አዲስ አበባ ማለት ልክ እንደ ደቡብ አፍሪካ ወይም አሜሪካ እንደመሄድ ሆኖ እየታየን ነው እኛ በአሁኑ ሰዓት።
በባህል ልብስ ንግድ የተሰማራውና የአሬጅ ጥበብ በመባል የሚታወቀው ሱቅ ባለቤት መሆኑን የገለጸልን ግለሰብ ንግዱ በመቀዛቀዙ ከፍተኛ ኪሳራ እየገጠመው እንደሆነ ይናገራል።
የቤት ኪራይ ራሱ መክፈል አልቻለም፣ ስራም የለም። በቃ ስራው ያለው ነገር ድባቡ ያስጠላል። ብቻ አሁን ላይ ለመስራትም ከባድ ነው። አንዳንድ የሆነ ፕሮግራሞች እንኳን ክርስትና ማይቀር ስለሆነ እሱን ነገር ለማክበር እንኳን የሚያሰሩ ሰዎች አሉ። እነሱ የነሱን ለመስራት እንኳን መንገድ ዝግ ስለሆነ ምንም ማምጣት አልቻለም። እነሱ እንኳን አሁን ያለ ምንም ነው እያከበሩት ያለሁት በነበራቸው ነጭ ልብስ ወይንም እንደዛ ነው የሚያከብሩት እንጂ እኛ ጋር ምንም አይነት ስራ የለም። በጣም ኢኮኖሚ ተቃውሶብናል። እስኪ መንግስት ይህን አይቶ መፍትሄ ቢሰጠን ብለን እናሳስባለን።
በዘመናዊ አልባሳት ንግድ ዘርፍ የተሰማራችው ሰናይት ቢሻውም ስራዋ መቀዛቀዙን ገልጻለች።
ከመንገድ ከመዘጋጋቱም በላይ ዋጋ ግሽፈቱ ኢቭን ሰው ሞራል ራሱ የለውም፣ የመግዛት ፍላጎት የለውም። ኢኮኖሚካሊ በጠቅላላ ስፔሻሊ ነጋዴ ምንም አይነት ነገር ነው የሌለው። ምንም እንቅስቃሴ የለም ብለሽ ነው ማያዝ ያለብሽ። የለም በቃ ሰው የመግዛትም የመሸጥም የመገበያየትም ሞራል የለውም። በቃ አሁን ቁቤ ጥላለሁ፣ በሳምንት ክራይ አለብኝ። አንዳንዴ ልብስ እንደዚህ ክሬዲት አስገቢያለሽ። የተያያዘ ነው በቃ ከህይወትሽ ጋራ ይሄ ስራ የኔ እንኳን ብልሽ የጓደኞችም የጎረቤቶችም የምናምን ያለ መተኛት ደረጃ የደረሰ ሰው እኔ አውቃለሁ። ምልበት ሁኔታ ነው ያለ። ክራይ ዝም ብሎ ይቆጥራል። ግብር ይመጣል ብልሽ ታስቢያለሽ። የቤት ክራይ አለ፣ የራስሽ ወጪ አለ። በቃ ኢኮኖሚካሊ ዳሜጅ ነው በለኔ በኔ አገላለጽ የለንም ነው የሚባለው።
ዊል ኮንሰልት የተባለው የኢኮኖሚ የቢዝነስና የፋይናንስ የማማከር ድርጅት ባለቤትና ስራ አስኪያጅ አቶ ይርጋ ተስፋዬ የግብርና ምርትን ለሀገሪቱ በማቅረብ ትልቅ ድርሻ የሚይዘው ሰንሰለት በግጭት ምክንያት ከተቋረጠ በምጣኔ ሀብት ላይ የሚኖረው ተጽዕኖ ከፍተኛ መሆኑን ገልጸዋል።
አማራ ክልል በኢኮኖሚ ሳይንስ ትላልቅ ከሚባሉ ክልሎች አንዱና ዋነኛው ነው ብሎ ማሰብ ይቻላል። ስለዚህ የአማራ ክልል ውስጥ ያለው ግጭት ኢኮኖሚው ላይ የሚያሳድረው ጫና የክልሉ ብቻ አይደለም፣ የሀገርም ጫና ነው የሚሆነው። አሁን የኛ ሀገር እንደምታውቂው ግብርና ላይ ነው ኢኮኖሚ የተንጠለጠለው አይደለ? በግብርና ደግሞ የአማራ ክልል ነው በጣም ብዙ የግብርና ምርት ለሀገሪቱ ከሚሰጡ ክልሎች ምናልባት ኦሮሚያና አማራ ናቸው እንግዲህ በትልልቅ ደረጃ የግብርና ምርት የሚመረትባቸው። የአማራ ክልል ግብርና በግጭት ምክንያት አፌክትድ ሆነ ወይም ተጎዳ ማለት የሀገሪቱ የግብርና ፐርፎርማንስ አፈጻጸም ይጎዳል ማለት ነው። ግብርና የሶስት የአራት ወር ስራ ነው ቢያንስ እነዚህ ወቅታዊ የሆኑ ሰብሎችን ወስጂ ማለት ነው። በግጭቱ ምክንያት አንደኛ ገበሬው ራሱ ግጭቱ ውስጥ ተሳታፊ ይሆናል። ሁለተኛ ተሳታፊም ባይሆን ግጭቱ የገበሬው ስራ ደግሞ ይረብሻል። ስለዚህ ግብርና ይጎዳል ማለት ነው። ፋብሪካዎች መስራት አይችሉም ነምበር ዋን። ሁለተኛ ደግሞ የአቅርቦት ሰንሰለታቸው እና የመሸጫ ሰንሰለታቸው የሎጂስቲክስ የምንለው ነገር ይረበሻል። ንግድ ይረበሻል። ሶ በአጠቃላይ ኢኮኖሚክ ሴክተሩ በግጭቱ በጣም ነው የሚረበሸው። ስለዚህ ያ ኢኮኖሚው ላይ በጣም ቀጥተኛ ተጽዕኖ ነው የሚያሳድረው። ይሄን ደግሞ ሸማቾቹ ጋርም ሄዶ ማየት ይቻላል።
አቶ ይርጋ ተስፋ ያክለው መፍትሄ ይሆናል ያሉትን ሀሳብ አጋርተዋል።
እንዳለመታደል ሆኖ እኛ ሀገር ፖለቲካው ነው ኢኮኖሚውን የሚዘውረው። መሆን ያለበት ግን ኢኮኖሚው ነው ፖለቲካውን መዘወር የነበረበት። ለኢኮኖሚው ሲባል ፖለቲካው መስዋዕትነት መክፈል አለበት እያስባለኝ። የግጭት ሌላኛው ትልቁ ችግር መተማመንን ያጠፋል። በመንግስትና በህዝብ፣ በአንደኛው የህዝብ ክፍልና በሌላኛው የህዝብ ክፍል መካከል፣ በሚጋጩ አካላት መካከል ብቻ ሳይሆን ዳር ቆመን እያየን ነው በሚሉት ሰዎች መካከል ያው ነግ በኔ ነው አይደለም የሚባለው እምነትን ያጠፋል። እምነት ደግሞ እንደ ሀገር ለመኖር በትልቁና የኢኮኖሚ እንቅስቃሴም ለማድረግ በጣም ትልቅና አስፈላጊ ነገር ነው። ሰው ከአካባቢው ወጥቶ የመንቀሳቀስ ነገሩ በጣም እየተገደበ ያለ ይመስለኛል። ይሄ ኢኮኖሚክ ኢምፕሊኬሽኑ በጣም ትልቅ ነው። ምክንያቱም ትረስት አንደኛው የኢኮኖሚ መዘወሪያ ነገሩ ስለሆነ ነው። በጣም በትልቁ ስታስቢው ግጭትን ማስወገድ ነው። ግጭትን ማስወገድ ያስፈልጋል። ግጭትን ለማስወገድ ተቃራኒ ሀሳቦችን ማስወገድ መፍትሄ ነው ብዬ አላስባል። ተቃራኒ ሀሳቦችን ግን ቁጭ አድርጎ ጠረጴዛ ዙሪያ ላይ ተደራድሮ በመግባባት መንፈስ ለሁሉም ሀሳቦች ስፔስ የሚያገኙበት ወይንም ተሰሚነት፣ ተፈጻሚነት የሚያገኙበትን የፖለቲካ ምህዳር መፍጠር የሚያስፈልግ ይመስለኛል። ሀገሪቱን ለኢኮኖሚ እድገት ማመቻቸት ነው አይደል ፖለቲከኞቻችን ትልቁ ስራ። ያን ለማድረግ ግጭት መፍታት አንደኛው የፖለቲካ መስመር ነው ብዬ አስባለሁ፣ ፖለቲከኛ ባልሆነ።
ባለፈው ወር የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በኢትዮጵያ የአማራ ክልል በትጥቅ የተደገፈ ፍርሚያ ውስጥ የገቡት የመንግስት የጸጥታ ኃይሎችና በክልሉ የሚንቀሳቀሱ ታጣቂዎች ጦርነቱን በአፋጣኝ አቁመው ሰላማዊ መፍትሄ የሚያመጣ ውይይት እንዲጀምሩና ለሰላማዊ ዜጎችም ከለላ እንዲያደርጉ በአጽንኦት የሚያሳስብ ጠንካራ ጥሪ ማቅረባቸው የሚታወስ ነው። ከሐምሌ 28 ቀን 2015 ዓ.ም ጀምሮ እስከ 6 ወራት ሊቆይ የሚችል የአስቸኳይ ጊዜ አዋጅ መንግስት በአማራ ክልል ቢያውጅም አንዴ ሞቅ አንዴ ቀዝቀዝ እያለ በክልሉ የተለያዩ አካባቢዎች ግጭቶች ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው ነው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። የሐሙስ ምሽት የአሜሪካ ድምፅ ስርጭት ይቀጥላል። ወደ ደቡብ ኢትዮጵያ እናቀናለን። የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግሥት ሠራተኞች ወደ ተለያዩ አራት አዲስ ክልሎች የተመደቡበት አሰራር በምርጫቸው ላይ የተመሠረተ ባለመሆኑ ያቀረቡት ቅሬታ ምላሽ ሳያገኝ አምስተኛ ሳምንት እንደተቆጠረ ተናገሩ። በሺዎች የሚቆጠሩት ሰራተኞች ወደ ምድብ ክልሎቻቸው ለመጓዝ ዝግጅነት እንደሌላቸው ገልጸው ሌላ አማራጭ ስለሌለን ጎዳና ላይ መውጣታችን ነው ሲሉ ምሬታቸውን ገልጸዋል። በጉዳዩ ላይ የአሜሪካ ድምፅ የጠየቃቸው የክልሎች ማደራጃ ፕሮጀክት ጽህፈት ቤት ኃላፊ አቶ ኑርዬ ሱሌ የሰራተኞቹ አቤቱታ በቅሬታ ሰሚ ኮሚቴ በመታየት ላይ እንዳለ አስታውቀው ምላሹም የዘገየው ጉዳዩ ውስብስብ በመሆኑና በሌሎች የራሱ ምክንያቶች ነውም ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዘዋል።
የደህንነት ስጋት እንዳለባቸው ገልጸው ስማቸውን መጥቀስ ያልፈለጉና በአዳዲሶቹ ክልሎች ድልድል ከተሰጣቸው ውስጥ አንዱ የሆኑት ቅሬታ አቅራቢ መብታችን ተጥሷል ብሏል።
እስካሁን ላቀረብነው ጥያቄ ምንም ምላሽ አልተሰጠንም። ያነገረን ሰው የለ። ኮሚቴዎቹ በሙሉ ተሾሞ ሄደዋል። በቃ የእኛ ጉዳይ ምንም እዚህ ቦታ አልሰጡትም። ሰው በዚህ ዘመን ይህን ያህል ዓመት አገልግለን እንደ ሰው ሳይሆን እንደ ዕቃ እንኳን አልተቆጠርም።
በተመሳሳይ ምክንያት ስማቸውን ያልጠቀሱ ሌላ አስተያየት ሰጭም ቅሬታቸውን እያንዳንዳቸው ለኮሚቴው በጽሁፍ ቢያቀርቡም ምላሽ ሳይሰጣቸው ከአንድ ወር በላይ እንዳለፋቸው ተናግሯል።
አሁን ግን እኛ ምንም በሌለበት ሜዳ ላይ ተጥለናል። እኔ አሁን ለምሳሌ ደሞዜ 6000 ብር ነው። 7 ቤተሰብ ነው የማስተዳድረው። ቦንጋ ላይ ሄጄ ዩኒቨርሲቲ የገባ ተማሪ አለ። ሃይ ስኩል የሚማሩ ተማሪዎች አሉ። እና በዚህ ደሞስ እንዴት አርጌ ነው ሁለት ቦታ ነውስ አንዱ ጾሙን አድሮ ነው እኔ ለብቻዬ ምኖረው እዚህ ያለው ልጆች ቤተሰብ ተበትኖ ነው ምንድነው የሚደረገው?
መልስ አለማግኘታቸው ጭንቀት ላይ እንደጣላቸው ተናገሩት። ሌላ አስተያየት ሰጪ በበኩላቸው ኑሯቸውን በሚያስቡበት ወቅት ከወዲሁ ግራ መጋባታቸውን ገልጿል።
የዚህ ወር ደሞዝ ራሱ ምን ላይ እንደሆነንም አናቅም አየር ላይ ነን ለምን የትኛው ላይ ነው የሚለውን ነገር ምንም ላሽ አላገኘንም። አሁን ከትንሽ ጊዜ በኋላ ሰው እየተጨነቀ ወደ መጥፎ እንትን ውስጥ ነው የሚገባው። ስለዚህ ቅሬታችንን እንደተቀበሉን በአግባቡ ምላሽ እንዲሰጠን ነው የምንፈልገውኛ።
የሚደባ አሰራሩን ተቃውመን ያቀረብነው አቤቱታም በሶስት ቀናት ውስጥ ታይቶ ምላሽ እንደሚሰጠን ቢገለጽም ጉዳያችን ሳይታይ አምስተኛ ሳምንት ዘና ለምሉት ሌላ አስተያየት ሰጪ አሁን ችግር ላይ ወድቀናል ብሏል።
የተባለው ነገር ሰማይና ምድር ነው። ፖለቲካ ማራመጃ ነው የተደረገው። መንግስት አለ ወይ? አመራሩም ሆነ ተሿሚውም የትኛውም የመንግስት አጋል የራሳቸውን ነገር አደራጅተው ወጥተው ሄዱ። እኛ የመንግስት ሰራተኞች ምንም ነገር የለንም። ስለዚህ እዚህ ተኛ ተበትኖ እነሱ ስራ የሚጀምሩበት ምንም ግራውንድ ያለ አይመስለኝምና መንግስት ካለ የተሰጠን ቅሬታችን ይፈታል። ባኔውን ባሬን ፈትቼ ልሄድ ነው።
የክልሎቹ የማደራጃ ፕሮጀክት ጽህፈት ቤት ኃላፊ አቶ ኑር የሱለም የሰራተኞችን ምደባ ማከናወን የፕሮጀክቱ ጽህፈት ቤት ኃላፊነት አይደለም ሲሉ ተናግሯል። ምደባውን ያካሄደው በፌደራል መንግስት ተወካይ የሚመራ የአራቱም ክልሎች የጋራ አባላትን ያዘ ኮሚቴ መሆኑን አስታውቀው የሰራተኞቹ ቅሬታ ግን በቅሬታ ሰሚ ኮሚቴ እየታየ ነው በማለት ተናግሯል።
ከፕሮጀክት ጽህፈት ቤት የሚመደብ ሰው በጻፍነት እዛ ውስጥ ኮሚቴ አባል ሆኖ ይኖራል የሚል አመራር ላይ የተቀመጠ ድሬት ይደዛ ነው። ስለዚህ ፕሮጀክት ጽህፈት ቤት የሰራተኛ ድልደላውንም መስራትም አይችልም ብቻውን አልሰራምም። ግን ለድልደላው የሚያስፈልገውን መረጃዎች ሁሉም በዚህ በነበሩ ክልል ቢሮዎች ላይ የሰራተኛ ማህደር ሁሉም ሲዛ ስለነበረ መረጃዎችን ሰብስቦ ለጋራ ኮሚቴው አቅርበዋል። ለጋራ ኮሚቴ ደግሞ ደልድሎ በዛ መሰረት ፕሮጀክት ጽህፈት ቤቱ ለክልሎቹ እንዲጽፍላቸው እንዲገልጽላቸው አለጉገር ይዞ የሰጡትን ለክልሎቹ ተልኮላቸዋል። ይሄ እንጂ ቅሬታ የሚሰማው ፕሮጀክት ጽህፈት ቤት እንዳልሆነ በደንብ ይታወቅ።
አቶ ኑርዬ ምላሹ የዘገየበትን ምክንያት ገልጿል።
ይህን ጉዳይ በጋራ ከያዙት ኮሚቴ ኃላፊዎች ጋር ግን ዲፕሊ እየተነጋገርንበት ነው። ክልሉ ፊት አመራርም እየተነጋገረ ነው ይታያል የሚል ግልጽ ዳይሬክሽን ነው ያለው። በተባለው ጊዜ ውስጥ ግን አላለቀም። ያላለቀበት ግን ያው የራሱ ምክንያት አለው።
የስራ ልምድ፣ የጋብቻና የጤና ሁኔታ የሰራተኞች ምደባ መመሪያው በቋሚነት ቢያስቀምጣቸውም መስፈርቱ አልተፈጸሙም ይላሉ ሰራተኞች።
እዚህ ጋር የባለስልጣን ሚስቶች ሁሉም እዚህ አዋሳ ላይ ነው የተመደቡት፣ እናውቃለን። እዚህ ጋር እከክልህ ልከክልሽ ነው የተሰራው። እኛ ግን ሰው የሌለን ሰዎች ግን ሜዳ ላይ ተጥለናል። ለምን?
ለደህንነታቸው ስለሚሰጉ ስማቸውን መናገር ያልፈለጉ ሌላ አስተያየት ሰጪ በዚህ ሂደትም የመንግስት ሀብትም እየወደ መሆኑን ተናግሯል። ምደባውም የተደረገው ፍትሐዊ በሆነ መንገድ አይደለም ባይ ናቸው።
ከደቡብ ክልል ውጭ ፌዴራል መንግስት ካለ ይመርምር ይሄን ጉዳይ። ምንገባበት ጠፍቶናል። አሁን እኛ ደግሞ እስከተቋረጠብን ምንድን ነው የምንሆነው? የቤት ኪራይ ያለበት ሰው ምንድን ነው የሚሆነው? ከቤቱም ይፈናቀላል፣ ሜዳ ላይ ይወጣል። ይሄ ህዝብ ከዚያ ሌላ ነገር ይፈጠራል። ይሄ ህዝብ ሜዳ ላይ ነው የሚወጣው። ምክንያቱም አከራይም አያስቀምጥም። ደሞዝ እዚህ ጋር ይቆማል ብለው ዋስትና አምጣ እያሉ እያስፈራሩ ምንድን ነው የምትሆነው? እስቲ ልጆቻችን ትምህርት ቤት አልገቡ፣ ለማን ቤት እንበል? የት እንውደቅ? ያለን አማራጭ እንወጣለን አስፋልት ላይ። ከዚያ በኋላ ሲፈልግ ይግደለኝ፣ ሲፈልግ የፈለገኝን ያድርገኝ፣ ከነ ልጆቼ ይወጣል። ምክንያቱም አማራጭ የለኝ።
ቪኦኤ አቶ ኑርዬን በዚህ ጉዳይም ጠይቋል።
አራት አይነት ፍላጎቶች ፎርም ተዘጋጅቷል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ተብሎ አራቱን ክልል በተመለከተ ማለት አንደኛ ላይ የምትፈልጉት ክልል የተኛው ነው፣ ሁለተኛ ላይ የምትፈልጉት ክልል የተኛው ነው፣ ሶስተኛ ላይ የምትፈልጉት ክልል የተኛው ነው፣ አራተኛ የመጨረሻ እንደው ሌላውን ቢያጣ የት መሆን አለብኝ የሚለውን አራቱንም ፍላጎቶች እንደ ፍላጎት ቅደም ተከተል እንዲሞላ ፎርም ተሰጥቷቸው ሞልተው ከዛ በኋላ ፈርመው አቅርቧሉ። እና እነዚህ አይነት ዝርዝር ማስረጃዎችን ተደራጅቶ ይህን ወደ ሶፍት ኮፒ ዳታቤዝ ተቀይሮ ከዛ በኋላ በዛ መሰረት አንደኛ ፍላጎት ለምሳሌ በጣም ብዙ ሰራተኛ ሲዳማ የሚል አለ። ሲዳማ ደግሞ ለመውሰድ የሚገደደው በሰራተኞች ምንድን ነው በሪሶርስ ቀመር መሰረት በጣም ትንሽ ሰራተኛ ነው። ሲዳማን የሞላውን በሙሉ ሲዳማ መመደብ አይቻልም።
ቅሬታ በማቅረብ ላይ የሚገኙ ሰራተኞች ከ2000 በላይ ሲሆኑ እኚሁ በሺዎች የሚቆጠሩ የክልሉ ሰራተኞች ለቅሬታቸው ምላሽ ካልሰጠ ወደ የትኛውም ክልል የመጓጓዝ ዝግጅትም ሆነ ፍላጎት እንደሌላቸው ተናግሯል። በአንጻሩ ባለፈው ነሐሴ 13 ቀን 2015 ዓ.ም የተመሰረቱት የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ሰራተኞቻቸውን ወደ የተመደቡበት የማጓጓዝና የማደራጀት ስራን በቅርቡ እንደሚያጠናቅቁ ማስታወቃቸው ይታወቃል። በክልሎቹ ከተሞችም ቢሮዎችን የማደራጀትና ስራ የማስጀመር ስራ በመከናወን ላይ ናቸው። ነገር ግን አነስተኛ የሆኑ በጽዳት በተላላኪም በሾፌር በአትክልተኛና በጻፊ መደብ ላይ የሚሰሩ ሰራተኞች ወደ ተመደቡባቸው ክልሎች በተለይም ሩቅ ወዳሏቸው አካባቢዎች መሄድ እንደማይችሉ ተናግሯል። ምን ታስቦላቸዋል ተባሉት አቶ ኑርዬ የሚከተለውን ተናግሯል።
ውድድሩ ለሁሉም ወዳዳሪ ነጥቦች ወጥቷል። አሁን ለነሱ የተሻለ ሊሆን የሚችል አማራጭ ምንድነው ተብሎ አሁን እጅ ላይ ሊኖር የሚችለው ሶሉሽን ምንድነው በላይ በሚታስብበት ጊዜ አንደኛ መጀመሪያ በውድድር መስፈርቱ ቋት ውስጥ አካተም የሚሄደው ሰራተኛ ስለሆነ ማለት እነሱንም ፕሬዚደንት ለማድረግ በመስፈርቱን ፌዴራል ኮሚቴ ሲያወጣ የቻለውን ሁሉ አድርጓል። ሌሎች ምደባ አማራጮችም ነበሩ። ነገር ግን እነሱ አማራጮች በዚህ በፕሮጀክት ጽህፈት ቤቱም ሆነ በኮሚቴው እጅ ላይ ያለው አማራጮች አይደሉም። አሁን ለምሳሌ የተለያየ አማራጮችን አብይ ኮሚቴ አስቀምጠዋል። ሰራተኞች በማህበር ተደራጅቶ የሚሰሩበትን ሁኔታዎችን ማመቻቸት።
ቪኦኤ ባለፈው ሳምንት በጉዳዩ ላይ አስተያየት የጠየቃቸው የሐዋሳ ዩኒቨርሲቲ የህግ መምህር አቶ አድማሱ አለማየሁ የሰራተኞችን መፍት የጣሰ ውሳኔ መሆኑን ጠቅሰው ጉዳዩ በቅሬታ ሰሚ ኮሚቴ ምላሽ የማይሰጠው እንደሆነ ወደ ፍርድ ቤት የመውሰድ መፍት እንዳላቸው ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምፅ የሐሙሽ ምሽት ስርጭት ይቀጥላል። ዮናታንን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ጋምቤላ እናቀናለን። በጋምቤላ ክልል የተከሰተው ጎርፍ ከ25,000 በላይ ሰዎችን ከቀያቸው ሲያፈናቅል ከ36,000 በላይ ደግሞ ጉዳት ማድረሱን የክልሉ መንግሥት አስታውቋል። ጎርፉ አሁንም በተጨማሪ ሰዎች ላይ ጉዳት እንዳደረሰ እንደሚገኝ ክልሉ ገልጿል። የጋምቤላ ከተማ ጤና ጽሕፈት ቤት ኃላፊና የከንቲባው ተወካይ አቶ ሳይመን ቲያቺ በአደጋው ተፈናቅለው በትምህርት ቤቶች ውስጥ የተጠለሉ ሰዎችን ወደ ሌላ ጊዜያዊ ማቆያ ለመውሰድ እንደታቀደም አመላክተዋል። የጋምቤላ ክልል ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊና የክልሉ ፕሬዚደንት ተወካይ አቶ ኡመድ ኡመድ በበኩላቸው ባሮን ጨምሮ የክልሉ ወንዞች በዝናብ ሳቢያ እየሞሉ የሚያደርሱት ከፍተኛ ጉዳትን ለመቀነስ አስተዳደሩ ከፌዴራል መንግስት ጋር እየሰራ እንደሚገኝ አስታውቀዋል። ችግሩን በዘላቂነት ለመፍታት ግን ጥናት ያስፈልጋል ሲሉ ለአሜሪካ ድምፅ ተናግረዋል። የዚህን ጉዳይ ዝርዝር ናኮር መልካ ይነግረናል።
በጋምቤላ ክልል የባሮ ወንዝ ሞልቶ ባለፉት 6 ቀናት ባስከተለው ጎርፍ በጋምቤላ ከተማ 4 ቀበሌዎች ውስጥ የሚኖሩ ከ6700 በላይ እንደተፈናቀሉ የጋምቤላ ከተማ ጤና ጽሕፈት ቤት ኃላፊና የከንቲባው ተወካይ አቶ ሳይመን ቲያቺ ለአሜሪካ ድምፅ ገልጸዋል። አቶ ሳይመን ተፈናቃዮቹ በአሁኑ ጊዜ በትምህርት ቤቶች ውስጥ መጠለላቸውን ጠቅሰው በሚቀጥለው ሳምንት ሰኞ ትምህርት ስለሚጀመር ተፈናቃዮቹ መንግስት ወደሚያመቻቸው ጊዜያዊ መጠለያ እንደሚገቡ አክለው ተናግረዋል።
ከወረደ በኋላ ምናልባት ሌላ ቦታ ለመፈለግ ከምዝግጁን ነው። ሌላ መጠለያ ቦታ ያስተካክለናል። ምክንያቱም ትምህርት ሰኞ ስንጀምር ሌላ ቦታ እንዲዘጋጅ እናደርጋለን። ቁጥሩ እየጨመረ ባለፈው ወደ 5,101 ነበር። አሁን ተጨምሮ 6,700 ምናምን።
አቶ አቡሎ አኳር የተባሉ የጋምቤላ ነዋሪ በጋምቤላ እየዘነበ የሚገኘው ዝናብ ነዋሪዎችን ማፈናቀሉ ሳያንስ በመንግስት መስሪያ ቤቶች ላይ ጉዳት እያደረሰ እንደሆነ ለአሜሪካ ድምጽ ተናግረዋል።
ትልቁን ነገር ሰው የሚቀመጥበት ቦታ የሚያደርበት ቦታ በጣም ከፍተኛ ችግር ፈጥሯል። ምክንያቱም እዛ የነበረውን በሙሉ ቤቶቹም ራሱን ፈርሷል። 05 አካባቢ 04 እና 01 02 03 ምን እንደዛ ነው። ሁሉም በቃ ተለቋል። በጣም ዛሬ ትንሽ እንትን ቀንሷል እና ግን ይህን ያህል አልተቀነሰም። ገና በዛው እንትን ቆሟል እንትን የመንግስት መስሪያ ቤቱም ያው ፖሊስ ኮሚሽን እና ምንድን ነው ትራንስፖርት ቢሮ ገብቶበታል። እሱንም ስራ የሚሰራበት ቦታ የለም።
ሌላው የጋምቤላ ነዋሪ በበኩላቸው የሰሞኑ ጎርፍ በሰብል ላይ ጉዳት ማድረሱን ገልጸዋል።
በብዛት ደግሞ የተጎዳው ያልተተከለው ሰብል ኦልሬዲ ዋገቢት ነው። ጭቃ ቤት የነበረው ጭቃ ቤት እንደሚታወቀው ውሃ አገኘ ማለት ከስር ግድግዳው ይፈርሳል። የእንደዚህ አይነት ሁኔታዎች ይታያሉ። እነዚህ ሰዎች እስካሁን እንግዲህ ምንም አይነት እየተሰጣቸው ያለ እርዳታ ምንም ያገኙት ነገር
የጋምቤላ ፕሬዚዳንት ተወካይና የጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ አቶ ኡሞድ ኡሞድ ጎርፉ እስካሁን በጋምቤላ 9 ወረዳዎችና ጋምቤላ ከተማ ከ25,000 ሰዎች በላይ አፈናቅሎ ከ36,000 የሚልቁት ላይ ደግሞ ጉዳት ማድረሱንና አሁንም ጉዳት ማድረስ መቀጠሉን ለአሜሪካ ድምፅ ተናግረዋል። ትናንት ተዘዋውረው ባዩበት የጆር ወረዳ ውስጥ ጎርፉ እያደረሰ ነው ያሉትን ጉዳት ገልጸዋል።
ትናንትና 04 05 ደግሞ በከፍተኛ ደረጃ እንደገና ስለሞላ ከፍተኛ ችግር ነበር ሲያስቀጥለ ነበረው። ቤቶች ሁሉ እንዲጨካው ቤቶች ማፍረስ የደረሰበት ሁኔታ ነበረ። በታንግ ማታ ራሱ ታንግ ሌሊት ሁሉ ሲያጓጓዙ ነበር። ህዝቡ እንደገና ሲያፈናቀል ነበረ። ከፍተኛ ጉዳት የደረሰባቸው ጋምቤላ ከተማ፣ ጋምቤላ ወረዳ እና የታንግ ልዩ ወረዳ ናቸው። ታች አምስቱ የኑዌር ዞን ወረዳዎች የተሟላ መረጃ የለም። በጎክ እና ጆር መስመር ጆር ትላንትና እንደገና ትልቅ ዝናብ ዘንቦ እንደገና አርሶ አደሩ ከተማውም ጭምር ማህበረሰቡ ያፈናቀለበት ሁኔታ ነበረ።
አቶ ሙድ ተፈናቃዮችን ለመርዳት እየተደረገ ነው ስላሉትም ጥረት ማብራርተው ተፈናቃዮቹ በውሃና ውሃ ወለድ በሽታዎች እንዳይያዙ አስቀድሞ ለመከላከል ከጤና ቢሮ ጋር እየሰሩ መሆናቸውን ገልጸዋል።
ከአደጋ መከላከልና ዝግጁነት ኮሚሽን በጋራ በመሆን እዚሁ ተነጋግረን በቅርበት ያሉት መንግስታዊ ካልሆኑ ድርጅቶች ጋር በመነጋገር አፋጣኝ ምላሽ የሚሰጥበት ሁኔታ ነው እየተነጋገር ነው። በጤና በኩል የሚመለከተው ከጤና ቢሮ ጋር በመነጋገር አጎብሮች የሚገኝበት ሁኔታ የተነጋገርንበት ሁኔታ ነበረ። ከውሃ ወለድ ጋር በተያያዘ በተመሳሳይ ውሃው ሲቀነስ የውሃ ወለድ በሽታዎች መፈጠሩ ስለማይቀር ጤና ቢሮ ራሱ ጥናት እንዲያደርግ የሚል ነበረ የተመካከርነው።
የባሮ ወንዝን ጨምሮ በክልሉ የሚገኙ ወንዞች በዝናብ ሳቢያ በመሙላት የሚያደርሱትን ከፍተኛ ጉዳት ለመቀነስ ከፌዴራል መንግስት ጋር እየተሰራ መሆኑን ጠቅሰው ችግሩን በዘላቂነት ለመፍታት ጥናት እንደሚያስፈልግ የክልሉ ፕሬዚዳንት ተወካይ አቶ ሙድ ተናግረዋል።
በቀጣይ ችግር ዘላቂ መፍትሄ ለማግኘት አምና እንዲህ አይነት ችግር አስከትሎ ነበረ። ያነ ከፌዴራል ውሃና ኤነርጂ ሚኒስትር ጋር በመሆን አጠቃላይ የፌዴራል ተቋማት መጥተው ጥናት ለማድረግ የተወሰነ ስራዎች ተጀምሮ ነበረ። የተወሰነ ግድቦች በማዘጋጀት እንዲህ አይነት ችግር በዘላቂነት እንዲቀረፍ የሚል ጥናቶች ነበሩ። እስካሁን ግን ትክሄደበት ሁኔታ አለም። ዘላቂ መፍትሄ ለማግኘት ጥናት ያስፈልጋል። በጥናቱ ነው መልስ ማግኘት የሚቻለው።
በጋምቤላ ክልል ከአንድ ዓመት በፊት በ2014 ዓ.ም ነሐሴ ወር ውስጥ ተከስቶ የነበረው የጎርፍ አደጋ ከ185,000 በላይ ዜጎችን አፈናቅሎ እንደነበር የክልሉ መንግስት ስለመግለጹ መዘገባችን ይታወሳል። በዚህ ዙሪያ ከኢትዮጵያ ሜቴዎሮሎጂ ኢንስቲትዩት የትንበያ ባለሙያዎች ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ኢንስቲትዩቱ በጋምቤላ ጎርፍ ዙሪያ ያወጣው መረጃ ባይኖርም በሚቀጥሉት 10 ቀናት በፀሐይ ብርሃን የታጀበ ከፍተኛ መጠን ያለው ዝናብ ሊኖር ስለሚችል የአባይ የቆቃና የአዋሽ ወንዞች በመሙላት ከተለመደው ፍሰታቸው ውጭ በመሆን ጉዳት ሊያደርሱ የሚችሉ በመሆኑ ህዝቡ እንዲጠነቀቅ ማሳሰቡን የሀገር ውስጥ መገናኛ ብዙሃን ትናንት ዘግበዋል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
ኢትዮጵያ ጉዳዮች ወጣ ብለን በኒውዮርክ ከተማ እየተካሄደ ወዳለው የዓለም አቀፉ የተባበሩት መንግስታት ድርጅት የመሪዎች ስብሰባ እናቀናለን። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የትናንቱ የረቡዕ ዕለቱ ስብሰባ የሩሲያው የዩክሬን ጦርነት በተለያየ መጠን ወደ ግጭቱ ተጎትተው ለገቡ የዓለም መሪዎች የንግግራቸው ቀዳሚ ርዕስ ሆኗል። በስብሰባው ላይ የተነገሩትን አበይት ጉዳዮች የተከታተለችው የቪኦኤዋ ቬሮኒካ ባልደራስ ኢግሌሲያስ ተከታዩን ዘገባ ልካልናለች። ደረጀ ደስታ ያስደምጠናል።
ምንም እንኳ ሩሲያ በድርጅቱ ህጎች መሰረት ከፍተኛ ተቃውሞዋን ብታሰማም ረቡዕ በተደረገው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ የመጀመሪያውን ንግግር ያደረጉት መሪ የዩክሬን ፕሬዝደንት ቮሎዲሚር ዜለንስኪ ነበሩ። ዜለንስኪ በንግግራቸው ሩሲያ አገራቸውን ስለመውረሯ ብቻ በማውገዝ አልተናገሩም። በሳቸው አመለካከት ሞስኮ አገራቸውን ስትወር ወረራውን እንድትፈጽም አስችሏታል ያሉት የጸጥታው ምክር ቤት የድምፅን በድምፅ የመሻር መብት ስርዓት እንዲሻሻል ጥሪ አቅርበዋል።
ጦርነቱንም ማቆም አይቻልም፣ ምክንያቱም ሁሉም ጥረቶች በአጥቂው ወይም አጥቂውን በሚያግዙ ድምፅን በድምፅ የመሻር መብት የተደገፉ ናቸው። የግዛት አንድነትና የአገር ሉዓላዊነት የሚጥሱ ድርጊቶችን አስቀድሞ ምላሽ በመስጠት ወረራዎችን ለመከላከል የሚያስችል ስርዓት ያስፈልጋል።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአገራቸውን ወታደራዊ እንቅስቃሴ በመከላከል ትችቱን ዩክሬንን ወደሚደግፉት አገሮች አዙረዋል።
በዩናይትድ ስቴትስ የሚመራው የምዕራባውያን ስብስብ የመላው የሰው ልጅ ዕጣ ፈንታ ላይ በዘፈቀደ መዳኘትና በፍጹም የበላይነት ስሜት የመስራቾችን ታሪካዊ መሰረት ችላ ማለታቸው እየጨመረ መጥቷል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሩሲያ ጠባጫሪነት የተባበሩት መንግስታትን ቻርተርን በግልጽ እየጣሰ ነው ሲሉም ተቃውመዋል።
Some argue that continuing to stand with Ukraine
and holding Russia accountable.
አንዳንዶቹ ከዩክሬን መቆም መቀጠልና ሩሲያን ተጠያቂ ማድረግ ሌሎች ቅድሚያ የሚሰጣቸው ጉዳዮች ለምሳሌ የአየር ንብረት ቀውሱን መጋፈጥ የኢኮኖሚ ድል ማስፋት የጤና ስርዓቶችን ማጠናከር ትኩረት እንዳንሰጥ ያደርገናል ብለው ይከራከራሉ። ያ የተሳሳተ ምርጫ ነው። ሁለቱንም ማድረግ እንችላለን እና ማድረግም አለብን። ሁለቱንም እያደረግን ነው።
ቻይና የምታደርገውን የሽምግልና ጥረቶች ማጉላትን መርጣለች። የውጭ ጉዳይ ሚኒስትር ምክትል ሚኒስትር ማ ጃውሽ ይህን ሲገልጹ
The core message is facilitating talks for peace.
ዋናው መልእክት የሰላም ንግግሮችን ማመቻቸት ነው።
የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬዥ ድርጅታቸው ለዩክሬን ሉዓላዊነት ነጻነትና የግዛት አንድነት ያለውን ቁርጠኝነት ከገለጹ በኋላ ገደብ እንዲጣል ጠይቀዋል።
This war is already causing limitless suffering. Its continuation risks further perilous escalation.
የጦርነት እስካሁን ራሱ ስፍር ቁጥር የሌለው መከራ አድርሷል። የጦርነት መቀጠልም የበለጠ አደጋን ያባብሳል። ከመነጋገር ከዲፕሎማሲ ከፍታዊ ሰላም የተለየ አማራጭ ፈጽሞ ሊኖር አይችልም።
ጉተሬሽ አክለውም የተባበሩት መንግስታት ድርጅት ቻርተርን ዓለም አቀፍ ሕግንና የጠቅላላ ጉባኤውን ውሳኔዎች ተከትሎ የተፈጠረውን ግጭት በሰላማዊ መንገድ ለመፍታት ጥረቱን ይቀጥላል ብለዋል።
ያደመጣችሁ ያላችሁት ከአሜሪካ ድምጽ በቀጥታ እየተላለፈ የሚገኘውን የሐሙስ ምሽት ስርጭታችን ነው። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 8 ሰዓት ከ45 ደቂቃ ሆኗል። ኢትዮጵያ ላይ 3 ሰዓት ከ46 ደቂቃ ሆኗል። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። ወደ መጀመሪያው ዘገባችን እንሻገር። የሁለተኛው ምዕራፍ የመጀመሪያው ዘገባችን የአወዛጋቢዋ አውራ ጎዳና ወይንም ቆርኬ ከተማ ጥቃት አጠያቂ እንደሆነ መሆኑን ይገልጻል። ገልሞ ዳዊትና ኬኔዲ አባተ ያጠናቀሩትን ዘገባ ገልሞ ዳዊት እንደሚከተለው አቀናብሮታል።
ባለፈው ሳምንት እሁድ መስከረም 6 2023 ዓ.ም ተመረጥ በታጣቂዎች ተፈጸመ በተባለ ጥቃት ነዋሪዎቹ አለግድያ የተረፉትም ለመፈናቀልና ለንብረት ዝርፊያ የተዳረጉት አውራ ጎዳና ወይንም ቆርኬ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታለ ወረዳና በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አዋሳኝ ላይ የምትገኝ መንደር ናት። በአማራ ክልል በኩል መንደሯ የክልሉ አካል መሆኗን ጠቅሰው አውራ ጎዳና ሲሏት፣ በኦሮሚያ ክልል ደግሞ እንዲሁ መንደሯ የኦሮሚያ ክልል መሆኗን ጠቅሰው ቆርኬ ይሏታል። በዚች መንደር የደረሰውን ጥቃት በተመለከተ በአማራ ክልል በኩል የምንጃር ሸንኮራ ወረዳ ባለስልጣናትና በጥቃቱ የተፈናቀሉ የከተማው ነዋሪዎች ደግሞ የኦሮሚያ ክልል ልዩ ኃይል እንደሆነ ይናገራሉ። በኦሮሚያ ክልል የፈንታሌ ወረዳ ባለስልጣናትና ነዋሪዎች የፋኖ ታጣቂዎች እንደሆኑ ሲገልጹ፣ የአሜሪካ ድምጽ ያነጋገራቸው የፈንታሌ ወረዳ ነዋሪው የኢትዮ ጅቡቲ መስመርን ለመቆጣጠር ዝተዋል ያሏቸው የፋኖ ታጣቂዎች በከተማዋ ላይ በማነጣጠር በመከላከያ ኃይሉና በኦሮሚያ ፖሊስ ላይ ጥቃት እንደከፈቱ ይህም ለችግሩ መነሻ እንደሆነ ይገልጻሉ። ከጥቃቱ አስቀድሞ በመንደሯ የፌደራል ፖሊስ አባላት እንደነበሩ የጠቀሰው ነዋሪው አቶ ፈንታሌ ሮባ ሰላሟን ማስጠበቅ ባለመቻላቸው በመከከር ከቦታው እንደነሱ ሲደረግ በተፈጠረው ዝግብ የፋኖ ታጣቂዎች በከተማዋ ላይ በሶስት አቅጣጫ ተኩስ እንደከፈቱ ያስረዳሉ።
የፋኖ ኃይል በተለያዩ ጊዜያት የኢትዮ ጅቡቲ መስመርን ለመቆጣጠር ዛቻና ጥረት ሲያደርግ ነበር። የፌደራል ፖሊስ አባላት በቦታው የነበሩ ቢሆንም የአካባቢውን ሰላም ማስጠበቅ ሲገባቸው ፋኖዎች ወደ ቦታው መጥተው ውዝግቡ እንዲከሰት መንገድ ከፍተዋል። በኋላ አካባቢው በመከከር እንዲነሱ ሲደረግ ወዲያው በፋኖ ታጣቂዎች ተኩስ ተጀመረ። ታጣቂዎቹ በመከላከያ በኦሮሚያ ፖሊስና በአካባቢው ነዋሪ ላይ አሮዴ በሚባል መስመር ጥቃት ከፈቱ። በዚህም የሰው ህይወት ጠፍቷል። በኮንትሮባንድ ወደ አካባቢው የመጡ ቃዎችም በመንግስት የጸጥታ ኃይሎች ተይዘዋል።
በሌላ በኩል አውራ ጎዳና ከተባለች መንደር በጥቃት ምክንያት መፈናቀላቸውን በስልክ የገለጹት አቶ ጎሳ ሲዩም የተባሉ ነዋሪ በስፍራው የፋኖ ታጣቂ እንዳልነበር ጠቅሰዋል። ይልቁንም በከተማዋ ለአንድ ወር ያክል ቆይቶ ነበር ያሉት መከላከያ ሰራዊት መውጣቱን ተከትሎ የኦሮሚያ ክልል ጸጥታ ኃይሎች እንደገቡና በሶስተኛው ቀን እሁድ መስከረም 6 ቀን 2016 ዓ.ም ተመረጠ ተኩስ እንደከፈቱና ነዋሪው ራሱን እየተከላከለ መንደሩን ጥሎ እንደወጣ ገልጸዋል። በነዋሪው ላይ ተከፈተ ባሉት ተኩስ ጥቃቱ እንደተፈጸመ ተናግረዋል። በዚህም ሰላማዊ ሰዎች ተገለዋል ብለዋል።
መጀመሪያ ናጋ ቋሚ ፌደራሎች ነበሩ፣ መንገድ ጠባቂዎች ማለት ነው። እና መከላከያ ገባ ከ አስራ አምስት ቀን ወዲህ ማለት ነው። መከላከያው ገባ፣ መከላከያውም ተቀመጠና መከላከያው ወጣ። ከዛ በኋላ ያለው ነገር የኦሮሚያ ማበትን ይላሉ፣ ግን ልዩ ኃይል ነው። ልብሳቸው የራሳቸው የኦሮሚያ ልዩ ኃይል ልብስ ነው። እና ልዩ ኃይሉ በየስትራቴጂ ቦታዎች ላይ ተቀመጠ። በአውራ ጎዳና ማለት ያው በምንጃር ሸንኮራ ወረዳ ያው ንዑስ ቀበሌዋ ማለት ነው። እና እዛ በዙሪያው እየተቀመጠ ያለ ያው የነበረው ለፌዴራል ፖሊስ ማለት ነው። እዛ መንገድ ጠበቃው ቢያንስ ለስድስት አመት እና ሰባት አመት አካባቢ እኛው ጋር የቆየ ማለት ነው። ከዛ ፌዴራሉ ተነሳ ተባለ ከዛ ቦታ ላይ እና ስድስት ሰዓት ከምናምን ሲል እነሱ ውጡ ተባሉና ጓዛቸውን ይዘው ወጡ። ልክ እነኛ ወጥተው ቢያንስ ማለት ነው ሶስት አስራ ሁለት ኪሎ ሜትር አካባቢ ቢደርሱ ነው ብዬ ነው የምገምተው። እንግዲህ በዛችን ቅጥፈት ውስጥ በዙሪያው የተቀመጡት ስትራቴጂ ቦታ የተቀመጡ ልዩ ኃይል በአጋጣሚ እነሱ ተኩሱን ጀመሩ፣ ጦርነቱን እኛው ላይ ከፈቱብን። በዛ አጋጣሚ እኛ እዛው ነበርን፣ እኛን ለመከላከል እያደረግን እኛም ወደ ዳር ለመውጣት ስንታገልን ስንወጣ ያው ሌላ ስያሜ ሰይመው እኛ ጋር ፋኖ የሚባል አካባቢው ላይ ማለት ነው። ያው መድኃኒዓለም በሚያውቀው ደረጃ ነው የምናገረው። ፋኖ የሚባል ነገር በአካባቢያችን ለአንድ ቀን ማለት ነው ለአንድ ቀን ፋኖ የሚባል ስም አይተንም አናውቅም፣ ከመስማት ውጭ ማለት ነው። ስለዚህ በታሪክ የለም፣ በታሪክ
በኦሮሚያ ክልል የምስራቅ ሸዋ ዞን አስተዳዳሪ አቶ አባቦ አቆ ባለፈው ሳምንት እሁድ ጽንፈኛ ያሏቸው የፋኖ ታጣቂዎች በፈንታሌ ወረዳ ቆርኬ በኩል ጥቃት ከፍተው እንደነበረ ተናግረዋል። ጥቃቱ ባለፉት ወራትም ዞኑን ከአማራ ክልል በሚያዋስኑት አራት ወረዳዎች በኩል በተደጋጋሚ ይፈጸም እንደነበረ አክለው ተናግረዋል።
ናኖ እግረበትቢ ዋሩ ተመኒፍ ናኖ ሰሚንዴ ቤኒሞ
አስቀድመው በኤጀሬ በኩል ሞክረው ስለተመቱ በፈንታሌ በኩል መጥተው ወደ አውራ መንገዱ ለመውጣት አቅደው ነበር። ከህዝባችን ጋር ሆነን ይህን ኃይል መክተናል። እንደ ሰላይ ሆኖም ህዝባችንን ሲጎዳ የነበረውን ጭምር አጽድተናል። ቡድኑ ህዝብንም ለማጋጨት ጭምር የመጣ ነበር። አሁን በተወሰደበት እርምጃ ሸሽቷል።
አቶ አባቡ ሰላይ ሲሉ የጠቀሱት ማንን እንደሆነ በግልጽ አላብራሩም። በእኛም በኩል ያገኘናቸው አጠር ላለ ጊዜ በመሆኑ ተጨማሪ ማብራሪያ ለመጠየቅ አልቻለም። በሌላ በኩል አውራ ጎዳና በሚሉት መንደር ነዋሪ እንደሆኑ የገለጹት ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ሌላ የአካባቢው ነዋሪም በወቅቱ ተፈጠረ ስላሉት ሁኔታ ተናግረዋል።
የመከላከያ ሰራዊት እንደወጣ ሌሊቱን ኦሮሚያ ልዩ ኃይል ሚሊተሪ የለበሱ በአራቱም አቅጣጫ ከበባ ውስጥ አድርገው ማለት ነው። ከዛ የፌዴራል መንገድ አይደለ መንገዱ ጥበቃ አሉ ፌዴራሎች ለአስር አመት እዛ ይቆዩ አሉ። በአስቸኳይ እሁድ ቀን ግጭቱ የተነሳ ቀን ማለት ነው በሙሉ እኮ እቃቸውን ጠቅልለው እኮ አስር አመት የነበረ ካምፕ ነው ወጡ። ከተማውን ልክ ለቀው ሲወጡ መዞሪያ አለ፣ እሱ ጋር ሲደፉ ውጊያ ነው የተጀመሩ። ያ ሀይል ወርዶ የእነሱ ካምፕ ውስጥ ገባ፣ የኦሮሚያ ልዩ ሀይል። ውጊያ ተከፈተ ከተማ ውስጥ።
ከማን ጋር ነበረ ውጊያው?
ከህዝቡ ጋር ይሄ ፋኖ ምናምን እንደዚህ እያሉ የሚያወናብዱ አመራሮች አሉ። የሌላውን አካባቢ አላውቅም። በእኛ ግን ሁኔታ ግን ተደራጅቶ እኔ ፋኖ ነኝ ብሎ የሚንቀሳቀስ ኃይል የለም። ከህዝብ ጋር ነው የተዋጋው በከተማ ውስጥ እኮ።
አቶ ሮባ ጅሎ የተባሉ የፈንታሌ ወረዳ ጡጡቲ ቀበሌ ነዋሪ በበኩላቸው በጥቃቱ ህይወታቸው ያለፉ የስድስት ሰዎችን አስከሬን እንደተመለከቱ አስረድተዋል።
በነበረው ተኩስ የሰው ህይወት አልፏል። በእኛ በኩል ስማቸውን ባላውቅም አራት ሰዎች ሞተዋል። በእነርሱ ወገን ደግሞ ሁለት ሬሳ አይቻለሁ። አሁን ከተማዋ በመንግስት የጸጥታ ኃይሎች ቁጥጥር ስር ናት።
ጥቃቱ የፌዴራል ፖሊስ አባላት ከአካባቢው መልቀቃቸውን ተከትሎ እንደተፈጸመ በፈንታሌ ወረዳ ነዋሪው የተናገረውን የሚናገሩት በአማራ ክልል የሰሜን ሸዋ ዞን የምንጃር ሸንኮራ ወረዳ የመስኖና ቆላማ አካባቢዎች ልማት ጽህፈት ቤት ኃላፊ አቶ አሊ ስራጭ አደም፣ ጥቃት አድራሹ ግን የኦሮሚያ ክልል አድማ በታኝ ኃይሎች ከሁለት ቀን በፊት ለአሜሪካ ድምፅ በሰጡት አስተያየት ተናግሮ ነበር። በጥቃቱ ቁጥራቸው በውል ያልታወቀ የከተማዋ ነዋሪዎች ወደ አጎራባች አካባቢዎች እንደተፈናቀሉ የሚናገሩት ተጎጂዎች በበኩላቸው በአሁኑ ወቅት በችግር ላይ እንደሚገኙና የደረሰላቸው አካል እንደሌለ አመልክቷል። ወይዘሮ ትግስት ኃይሉ ከተፈናቃዮቹ አንዷ ናቸው።
አሁን ስድስት ሰዓት ተኩል አካባቢ ነው የወጣ ነው። ከነራሴና ከነልጆች አምስት ቤተሰብ ነን። በቃ ይኸው በየሰው በረንዳ ላይ ነው እያደርና የኖርን ያለ ነው። እነዚህ ልጆቻችን ይዘን ምንም ነገር የጠየቀን አካል የለም።
የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ ግን የህግ ማስከበር እርምጃ እንደተወሰደና በሰላማዊ ሰዎች ላይ የደረሰ ጉዳት እንደሌለ ይናገራሉ።
ኢማ ፊንዳልይ ከናፊ
የጸጥታ ኃይል ወደ ቦታው ያመራው ከጽንፈኞች ጋር ተያይዞ የደረሰውን ሰላም ወደ ቦታው ለመመለስ ነው።
አሁን ላይ አካባቢው አንጻራዊ ሰላም እንደምታይበትና በእሁዱ ግጭት ምክንያት ተዘግቶ የነበረው የኢትዮጅቡቲ ዋናው መንገድ በነጋታው እንደተከፈተ ነዋሪዎች ተናግረዋል። ሁለቱ ክልሎች በይገባኛል የሚወዛገቡበትና ከአዲስ አበባ ወደ ጅቡቲ በሚወስደው አውራ ጎዳና ላይ የምትገኝ ይቺ አነስተኛ መንደር በአማራ ክልል በኩል አውራ ጎዳና እየተባለች እንደምትጠራና በአሁኑ ወቅት ክልሉ የገነባቸውና የሚያስተዳድራቸው መሰረተ ልማቶች እንዳሏት ያነጋገርናቸው ተፈናቃዮች አስረድቷል። አቶ ጎሳሱዩም
አንድ ምን በላው ለልጆቻችን እናቆርፈውና ምን ጎርፈው የለንም አሁንም ተንከራታጅ ዋጥም እና ራቡ እየገደለን ወደ አጎራባች ወደ ሆኑ ወደ ጋሜ የሚባልና ወደ መልካጅሎ አካባቢ እየተሰደድን ይሄው አሁንም ምን በላው ነገር የለንም ምንም የለንም ይሄው በየጫካው ይሄው እየተንከራተስን ነው የምሰማቸውና አፎዎች መስማት ይችላል አጠገቤ ሆኜ ነው ምናግረ።
በአንጻሩ በኦሮሚያ ክልል በኩል ቆርኬ የምትባለው ከተማዋ በፈንታሌ ወረዳ በጥጡት ቀበሌ ስር ያለች የገዳ ስርዓት አካል የሆነው ጅላ የምፈጸምባት ታሪካዊ መንደር እንደሆነች የፈንታሌ ወረዳ ተወላጆች ገልጸዋል። በአማራ ክልል አስተዳደር ስር ናት መባሏንም ከወሰን ውጭ በሰሜን ሸዋ ውስጥ በመከለሏ እንደሆነ ተችቷል። የከረዩ ያገር ሽማግሌ የሆኑት አቶ ሮባጅሎ የአካባቢውን ታሪክ ሲያስረዱ እንዲህ ይላሉ።
ቆርኬ በጡጡት ቀበሌ ስር ናት። በታሪክም የፈንታሌ ኑራ ቀዬ በመባል ትታወቃለች። ቆርኬ የፈንታሌ ወረዳ እምብርት ነች። ወሰናችን ቆርኬን አልፎ ዱግደዳለቻ፣ መልካጅሎ፣ አማራጋ፣ ቡላጋ እስከዚያ ድረስ ይደርሳል። ለኦሮሞ ደግሞ የከረዩ ጎሳ የገዳ ስርዓት የምናከናውንበት ቦታ ነበር። ቆርኬ በቦታው ለሚገኙ እንስሳት የተሰጠ ስም ነው። ከድሮ ጀምሮ ያስተዳደር ወሰኑ በእኛ ስር ነበር። በደርግና በህዋት ዘመን የእህል እርዳታ በእኛ ወረዳ ስር ነበር ለአካባቢው ነዋሪ የሚደርሰው። አማራም አርጎባም የኢትዮጵያ ዜጋ ነው ብለን አብረን ኖረን ስናበቃ አሁን ጊዜ ጠብቀው ታፔላ አቁመው ነፍጥ ገዝተው ወረራ አካሄዱብን። በዚህም የብዙዎች ህይወት ጠፋ፣ ንብረታቸውም ወደመ። የወሰናችንን ካርታ ማየት ይቻላል።
አቶ ሮባ በቆርኬ ይፈጸም የነበረው የገዳ ስርዓት አካል መቋረጡ በአካባቢው በተደጋጋሚ ይከሰታል ላሉት ግጭትና ለብዙ ሰው ህይወት ማለፍ ምክንያት እንደሆነ ይናገራሉ።
ወንድሜ በግጭት ከተገደለ ወር አልሞላውም። በወረራ የተነሳ ህይወታችን በጣም ተመሰቃቅሏል። ጥይት ልክ እንደ ጅራፍ ነው በየቦታው የሚንጠባጠበው። የገዳ ስርዓት ጅላ ከተቋረጠ ከ12 ዓመት በላይ ሆኖታል። በመጥፎ ህይወት ውስጥ ነን።
በአሁኑ ሰዓት አወዛጋቢዋ የቆርኬ ከተማ በኦሮሚያ ክልል የምስራቅ ሸዋ ዞን ቁጥጥር ስር እንደምትገኝ አስተዳዳሪው አቶ አባቦ ዋቆ ለአሜሪካ ድምፅ አስታውቀዋል። ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ ደግሞ
በሰሜን ሸዋ ምንጃር ጉፈራ ወረዳ አሞራ ቤት ቀበሌ አውራ ጎዳና እስከ ቀበሌ ናት። በምንጃር ጉፈራ ወረዳ ነው የምትተዳደረው። አውራ ጎዳና እስከ ቀበሌ ናት። ታፔላውን የተቀመጠውን ታፔላ የተተከለውን ታፔላ እንኳን ሰላም መጣችሁ አማራ ክልል ምንጃር ሸንኮራ ወረዳ ብሎ ጽፏል። እንኳን በአጋጣሚ አሁን ነቅለውታል። ተወልደን ያደግ ነው አውራ ጎዳና ነው። እኔ ያን ልጆች አፈርቻለሁ። ስለዚህ እኛ አርብቶ አደሮች አሉ፣ እኛም አርብቶ አደር አለብን። በዛ አይነት ነገር አንዳንድ ግጭት ይመጣል፣ ከዛ እንስማማለን። በዛ አይነት ነገር ነው እንጂ ያለው ይህን አይነት ትርጉም የሚሰጥ ነገር እስከዛሬ የለም ነበር በህይወታችን። እኔ ቢያንስ የ38 አመት ልጅ ነኝ።
የይገባኛል ውዝግቡንና የተፈጠረውን ችግር አስመልክቶ ከአማራ ክልል ሰሜን ሸዋ ዞን እንዲሁም ከምንጃር ሸንኮራ ወረዳ አመራሮች አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም። በዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ የእጅ ስልካቸው ላይ ብንደውልም አላነሱልንም። የወረዳው አስተዳዳሪዎች የእጅ ስልካቸው ደግሞ በደወልንላቸው ሰዓት ጥሪ አይቀበልም። ሆኖም ከአንድ ዓመት ከአራት ወራት በፊት በዚሁ አካባቢ ተመሳሳይ ግጭት ተከስቶ በወቅቱ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ የኮሚኒኬሽንስ መምሪያ ኃላፊ የነበሩት መሐመድ አህመድ ቆርኬ የሚባል ስያሜ ከየት እንደመጣ የሚያውቁት ነገር እንደሌለ ገልጸው አሞራ ቤት ተብላ የምትጠራው ቀበሌያቸው ስር አውራ ጎዳና ተብላ በምትጠራው መንደር መኖሯን ተናግረው ነበር። ከአማራ ክልል በኩል ካነጋገርናቸው ውስጥ የበዙት ነዋሪዎች ጥቃቱ የተፈጸመው በኦሮሚያ ክልል ልዩ ኃይል አባላት ባሏቸው የመንግስት ታጣቂዎች ሲሆን የኦሮሚያ ክልላዊ መንግስት እንዲሁም የኢትዮጵያ ፌደራል መንግስት በተለያዩ ጊዜያት በሰጧቸው መግለጫዎች የኦሮሚያ ክልልም ሆነ የሌሎች ክልሎች ልዩ ኃይሎች መፍረሳቸውንና አባላቱም ወደ ሌሎች የጸጥታ መዋቅሮች ውስጥ መግባታቸውን ገልጸዋል። በነዋሪዎቹ የተገለጹት ታጣቂዎች ማንነት በተመለከተ በሌላ ሶስተኛ ወገን ማረጋገጥ አልተቻለም። በተጨማሪም የኢትዮጵያ መከላከያ ሚኒስቴር ቃል አቀባይ እጅ ስልክ ላይ ደውለን ምላሽ ለማግኘት ያደረግነው ጥረት አልተሳካም። እንዲህ አይነት በወሰን ላይ የምነሱ የይገባኛሉ ዝግቦችን በተመለከተ ምላሽ ለማግኘት በቢሮ ስልክ ደውለን ነበር፣ አልተሳካልንም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው ለተፈጠረው ችግር ጥቆማዎችን እንደደረሱትና የምርመራ ስራ ለማከናወን መረጃዎችን እያሰባሰበ እንደሚገኝ መግለጹን መዘገባችን ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን።